የዜና መጽሔት
በዜና መጽሔት ዝግጅታችን የሚቀርቡትን ዘገባዎች ርዕስ አስተዋውቃለሁ። የዓለም የፕሬስ ነጻነት እና የኢትዮጵያ ደረጃ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ያቀረባቸው 309 እጩዎች ከምርጫው ውድድር ውጪ እንዲሆን አደረገ መባሉ ይገኝበታል። አድማጮች በዝግጅታችን መግቢያ ላይ የኢትዮጵያ ማህበራዊ ዲሞክራሲያዊ ፓርቲ የተባለው በስተት መሆኑን ለመግለጽ ወዳለው ቀዳሚው ወደ ሆነው የዜና መጽሔት ዝግጅታችን እናልፋለን። በዘንድሮው በዓለም የፕሬስ ነጻነት መመዘኛ ከባለፈው ዓመት ዝቅ ብላ 148ኛ ደረጃ ላይ እንደምትገኝ ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ አመልክቷል። ከ180 ሀገራት መካከል 148ኛ ደረጃ ላይ የተቀመጠችው ኢትዮጵያ ካለፈው ዓመት ተመሳሳይ ወቅት 2025 ጋር ሲነጻጸር በሶስት ደረጃዎች ዝቅ እንዳለችም የድንበር የለሽ ጋዜጠኞች ቡድን ዘገባ አመልክቷል። በዓለም የፕሬስ ነጻነት ደረጃ ኖርዌይ ከአናት ስትቀመጥ የመጨረሻ የሆነው 180ኛ ደረጃ ላይ የተቀመጠችው ሀገር ደግሞ ምስራቅ አፍሪካዊቷ ኤርትራ ሆናለች። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው።
በዓለም ላይ ከፕሬስ ነጻነት አኳያ የሀገራት ሁኔታዎችን በመመልከት ደረጃዎቻቸውን የሚያወጣው ስለ ጋዜጠኞች ሙያዊ ነጻነት የሚሟገተው ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ ትናንት በመላው ዓለም ታውሶ የዋለውን የዓለም የፕሬስ ነጻነት ቀን በማስመልከት የሀገራትን ደረጃዎች ይፋ አድርጓል። በየዓመቱ በጎርጎሳውያኑ ግንቦት 3 ቀን የሚከበረው የፕሬስ ነጻነት የ2026 የሀገራት ደረጃዎች በተዘረዘረበት ዘገባው ኢትዮጵያ በዝቅተኛ ደረጃ ላይ ከተቀመጡ ሀገራት ተርታ ተቀምጣለች። የ180 ሀገራትን ደረጃ ከፕሬስ ነጻነት ይዞታቸው አኳያ በቅደም ተከተል ያስቀመጠው ድንበር የለሽ የጋዜጠኞች ቡድን ዘንድሮ የታየው በመገናኛ ብዙሃን ነጻነት ላይ የተጋረጠው አደጋ ከ25 ዓመታት ወዲህ ታይቶ የማይታወቅ ነው ብለዋል። ይህም አገራት በሚያወጣቸው አሳሪ ሕግጋት ምክንያት እንደሆነ ነው የተገለጸው። ከ180 ሀገራቱ በ110 ሀገራት ውስጥ ለጋዜጠኞች የሚደረገው ሕጋዊ ጥበቃ በእጅጉ አሽቆልቁለዋልም። አውሮፓዊት ሀገር ኖርዌይ ለ10ኛ ተከታታይ ዓመታት አንደኛ ደረጃ ላይ በተቀመጠችበት የዘንድሮ የፕሬስ ነጻነት ደረጃው ምስራቅ አፍሪካዊቱ ሀገር ኤርትራ ስሟ ከግርጌው ሰፍሯል። ኢትዮጵያ ደግሞ አሁንም ከአምናው ደረጃ ዝቅ በማለት በ148 ደረጃ ላይ ተቀምጣለች። የጋዜጠኝነት ሙያ በራሱ የተለያዩ ተጋላጭ ሁኔታዎች ውስጥ የሚያስገባ ሙያ ሆኖ ሳለ በኢትዮጵያ ነባራዊ ሁኔታ ብዙ ጋዜጠኞች ከሙያቸው ውጪ ሆነዋል ሲል አስተያየቱን ለዶይቼ ቬለ የሰጠው በጋዜጠኝነት ሙያው ከ30 ዓመት በላይ ልምድ ያለው ጋዜጠኛ ጥበቡ በለጠ
ሁሉንም የሙያ ባልደረቦቻችንን እንኳን አደረሰን ለማለት እወዳለሁ። በሀገራችንም ደግሞ ጋዜጠኞቻችን በተለያዩ እስር ቤቶች ውስጥ ያሉት አፋጣኝ የሆነ ፍትህ ይፈልጋሉ። በተለይ ከሚዲያ ተያያዥነት ጉዳዮች ጋር ሲሰሩ የነበሩ ሰዎች ሙያቸው ለብዙ ነገር እንደሚያጋልጣቸው መታወቅ አለበት። ጋዜጠኞች በብዙ መልኩ ሙያቸው ከማንም ሰው ጋር ስለሚያገናኛቸው ግንዛቤ ውስጥ መግባት ያለበት ይመስለኛል።
በመንግስት በኩል የሚመለከታቸው ተጽዕኖ ፈጣሪ ግለሰቦችና በሰብአዊ መብት ዙሪያ የሚሰሩ እንዲሁም በሀሳብ ነጻነት ላይ የሚሰሩ መሀል ገብቶ ጫና በማሳደር ጋዜጠኞች ነጻ የሚሆኑበት መንገድ መፈለግም እንደሚኖርበት ጋዜጠኛ ጥበቡ ጠይቋል።
በተለያዩ ጊዜያት ጋዜጠኞች በተወሰኑ ቀናት ማን እንዳሰራቸው እንኳን በማይታወቅበት ሁኔታ አስረው ቆይተው የሚወጡበትም አጋጣሚዎች እያየን ነው እና ያንንም ደግሞ መከላከል አለብን። እንዲህ አይነት ድርጊቶች በሙያው ላይ ጫና ያሳድራሉ። ከዛም በተረፈ የሀገራችንን ገጽታም በዓለም አቀፍ መድረክ በጥልቀት መታየት ያለበት እንደሆነ አምናለሁ።
እንደ አንጋፋው ጋዜጠኛ ጥበቡ አስተያየት ለፕሬስ ነጻነቱ ፈተናው ከህግ የሚመነጭ ሳይሆን ከአተገባበሩ ነው።
ጥሩ ህግ አለን፣ የኢትዮጵያ መገናኛ ብዙሃን ህግ። የሀገራችን የጋዜጠኝነት ሙያ ከተለያዩ ተጽዕኖዎች፣ ከተለያዩ አሉታዊ አስተያየቶች የሚላቀቅበት መንገድ መፈለግ አለብን በጋራ። ምሳሌ ኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ከመስራቾቹ አንዱ ዳዊት በጋሻው እስካሁን ድረስ እስር ላይ ነው ያለው እና እንደሱ አይነት ልጆች በነጻነት ወደ ሙያቸው እንዲመለሱ ብዙ ርብርብ ያስፈልጋል ብዬ ነው የማምነው።
ኢትዮጵያ ውስጥ አሁን የፕሬስ ነጻነቱ አንደኛው ተግዳሮት መረጃን በነጻነት የማግኘት ፈተና ነው።
መረጃን የማግኘት እድል በጣም ጠባብ ሆኗል በተለያዩ ጊዜያት፣ አሁንም እንደዛው ነው። በግላጭ የሚታወቅም ጉዳይ ነው። የተወሰኑ ሚዲያዎችን ጋብዞ ሌሎችን የመከል መከልከል በአንዳንድ ተቋማት ላይ ይታያል። ይህ ቀጥታ በመንግስት ትእዛዝ የሚፈጸመው ብዬ አላምንም። ተቋማቱ እንደሚያስተዳድሩት ሰዎች ባህሪ እና አመለካከት የተለያየ ነው። እነዚህ የሚቀረፉበትን መንገድ እንግዲህ ሀገራዊ እንባ ጠባቂ ተቋሙም አዲስ ረቂቅ እያጸደቀ ነው ያለው። እሱ ደግሞ ወደ ተግባር ከገባ የተሻለ ይሆናል ብዬ አምናለሁ።
ትናንት እሁድ በዓለም ታውሶ የዋለው የፕሬስ ነጻነት ቀንን በማስመልከት መግለጫ ያወጣው አምነስቲ ኢንተርናሽናልም በምስራቅና ደቡብ አፍሪካ ሀገራት በመገናኛ ብዙሃን ነጻነት ላይ የሚቃጡ ጥቃቶችን ተቃውሟል። በመገናኛ ብዙሃንና ጋዜጠኞቻቸው ላይ ትንኮሳ፣ ቀጣይነት ያለው ጥቃት እንዲሁም እስር በእነዚህ ቀጠና ሀገራት ይፈጸማል ያለው አምነስቲ ኢትዮጵያ፣ ታንዛኒያ፣ ዩጋንዳ፣ ዚምባብዌና ሱዳንን የመሳሰሉ ሀገራትን ከዚህ አኳያ በስም ጠርቷቸዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ቀጣዩ ዘገባችን ምርጫ ቦርድ ኢሶዴፓ ያቀረባቸውን 309 እጩዎች ከምርጫ ውድድር ውጪ ማድረጉን ይመለከታል። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ለሰባተኛው ጠቅላላ ምርጫ ያቀረባቸውን 309 እጩዎች ከውድድሩ ውጪ ማድረጉን አስታወቀ። ቦርዱ በፓርቲው አመራሮች መካከል በተፈጠረ አለመግባባት ፍርድ ቤት ፓርቲውን ወክለው የሚወዳደሩ እጩዎች በሕግ አግባብ ሊስተናገዱ ይገባል በሚል በመወሰኑ መሆኑንም ጠቅሷል። ችግሩን ለመፍታት ጥረት ማድረጉን የገለጸው ምርጫ ቦርድ ጥረቱ ባለመሳካቱ በፓርቲው ለሕዝብ ይፋ ተደርገው የነበሩት እጩዎች ምርጫ ላይ እንዳይሳተፉ ከውድድሩ ውጪ ያደረጋቸው መሆኑን ገልጿል። በዶክተር ራሄል ባፌ የሚመራው ኢሶዴፓ ለቦርዱ በጻፈው ምላሽ የእጩዎች ልዩ መብት እንዲከበር ጠይቋል። ፓርቲው ውሳኔውን በመቃወም ዛሬ ለሕዝብ ተወካዮች ምክር ቤትና ለጠቅላይ ሚኒስትር ጽህፈት ቤት አቤቱታ አስገብቷል። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 24 ቀን ለኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ በጻፈው ደብዳቤ ፓርቲው ለሰባተኛው ጠቅላላ ምርጫ ያቀረባቸው እጩዎች ከውድድር ውጪ መደረጋቸውን ይጠቅሳል። ቦርዱ በፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ አማካኝነት ለሰባተኛው ጠቅላላ ምርጫ ተወዳዳሪ ሆነው ተመዝግበው የቀረቡትን እጩዎችን ለሕዝብ ይፋ ቢያደርግም በፓርቲው ውስጥ በተፈጠረው ውዝግብ ምክንያት በእጩዎች ላይ በነ አቶ አጫሙ ቦቄ በኩል ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ቀርቦበታል ብሏል። ፍርድ ቤቱ በውዝግብ ላይ ባሉት የፓርቲው አመራሮች የቀረቡትን እጩዎች ውድቅ ማድረጉንና ፓርቲውን ወክለው የሚወዳደሩ እጩዎች በሕግ አግባብ ሊስተናገዱ ይገባል በሚል ውሳኔ መስጠቱን የጠቀሰው ምርጫ ቦርድ ተቃውሞ የቀረበባቸውን እጩዎች የያዘ የድምፅ መስጫ ወረቀት ወደ ማተሚያ ቤት ገብቶ ለህትመት ዝግጁ ቢሆንም በሁለቱ ወገኖች ተፈጠረ ባለው ችግር ምክንያት መፍትሄ እስከሚያገኝ ሳያሳትም መቆየቱን ገልጿል። ቦርዱ ለችግሩ መፍትሄ ለመስጠት ከሁለቱም ወገኖች ጋር ውይይት ቢያደርግም ውጤት ሊገኝ እንዳልቻለም ጠቅሷል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ቦርዱ ለህዝብ ይፋ ያደረጋቸውን 309 እጩዎች ህጋዊ መስፈርቱን ተከትሎ መመዝገቡን፣ የተመዘገቡ 309 እጩዎች ልዩ መብት እንዲከበርም ዶክተር ራሄል ባፌ ለቦርዱ በጻፉት ደብዳቤ ጠይቀዋል።
ስህተት ያልሰሩ እጩዎች ከመሬት ተነስቶ ነው በቃ ከምርጫው ወጥተዋል ማለት የቻለው። አለመግባባቶች ደግሞ በፓርቲ ውስጥ ቢፈጠሩ የውስጥ ጉዳይ ናቸው። እነሱ ግን ኢትዮጵያ የተቀበለችውን የዓለም አቀፍ የሲቪል እና የፖለቲካ መብቶች ቃል ኪዳን እንኳ የጣሰ ነው። ተመጣጣኝ ያልሆነ ገደብ ይከለክሉ ይሄን ሁሉ የጣሰ ነው። በጣም ፍትሐዊ ያልሆነ ውሳኔ ነበረ በቦርዱ በኩል የተላለፈ።
ብሔራዊ ምርጫ ቦርድ ኢሶዴፓ እወዳደርበታለሁ ባላቸው ምርጫ ክልሎች ሌሎች የፖለቲካ ፓርቲዎች እጩዎቻቸውን ያስመዘገቡ በመሆኑ መራጩ ሕዝብ ግንቦት 24 2018 ዓ.ም ድምፅ መስጠት ስላለበት የፓርቲው አመራሮችም እጩ ተወዳዳሪዎችን በተሰጠው የጊዜ ገደብ ማቅረብ ባለመቻላቸው ቦርዱ ከሀገር ውጭ የሚያደርገውን የድምፅ መስጫ ወረቀት ህትመት ከዚህ በላይ ሊያዘገይ የሚችል ባለመሆኑ የሌሎች ፓርቲዎችን የመወዳደርና የመምረጥ መብት ችግር ላይ የሚጥል ሆኖ በማግኘቱ ከዚህ በላይ ጊዜ ሰጥቶ ሊጠብቅ እንደማይችል ለኢሶዴፓ በጻፈው ደብዳቤ ላይ አስታውቋል። ቦርዱ አክሎም የፍርድ ቤት ውሳኔን የማክበር ግዴታ ያለበት መሆኑን ጠቅሶ ፓርቲው አስቀድሞ ያቀረባቸው እጩዎች ምርጫ ላይ እንዳይሳተፉ ከውድድር ውጪ ያደረጋቸው መሆኑን አስታውቋል።
የጋራ ሽማግሌዎች መርጠን አራት ሰዎች ያሉበት ፍርድ ቤቱ አስተካክሉ ያሉትን ፖይንት አስተካክለው ወደ ፕሪንቲንግ እንድንሄድ ተስማማን። እነዛ ከሳሾቹም እኛም ቦርዱ ባለበት ከዛ በኋላ ባስበላው ምጭረበት ነው አይነት እሳቤ ላይ ስለተቸነከሩ ሁለት ሰው እንድናቀርብ ከተወሰነው ላይ አንድ ሰው ላኩ። ለፕሪንቲንጉም ስለሚዘገይ ቦርዱ ይጣደፍ ነበርና እንደዚህ ሲሆን በቃ ምንም ማድረግ አንችልም እናንተ በፓርቲው በኩል የመጣችሁ ሽማግሌዎች ወደ መጣችሁበት ተመለሱ አለ ቦርዱ። እና በዚህ ላይ ያለ ምንም ጥፋት የሌለበት ፓርቲው ላይ ነው ቦርዱ የወሰነው። ይሄንን ችግር በምን መልኩ ነው ቦርዱ ወስዶ 309ን ኢኖሰንት እጩዎች ከምርጫ የሚያግደው?
ኢሶዴፓ ለቦርዱ በጻፈው ደብዳቤ ውሳኔው እጩዎችን የሚጎዳ መሆኑን ጠቅሶ ጉዳዩን ዛሬ ሰኞ ለህዝብ ተወካዮች ምክር ቤትና ለጠቅላይ ሚኒስትር ጽህፈት ቤት ማሳወቃቸውንና አቤት ማለታቸውን ዶክተር ራሂል ባፌ ለዶቼ ቬለ ገልጸዋል።
ተጠሪነቱ የቦርዱ ለፓርላማ ስለሆነ ለፓርላማውም ዛሬ ማመልከቻ አስገብተናል እንዲታይልን፣ ለጠቅላይ ሚኒስትር ቢሮም አቤቱታ አቅርበናል፣ እንዲሁም ፍርድ ቤቱም ጉዳዩን እንደገና ሪኮንሲደር አድርገው ያለ አግባብ መሄዱን እንዲያይልን የሚል አቤቱታ አቅርበናል። እንግዲህ በእኛ እይታ ይሄ በጣም ኢፍትሐዊና የህግ ጥሰት ያለው ነው።
ኢሶዴፓ ይህ እርምጃ እንዲወሰድበት ጉዳዩን ወደ ፍርድ ቤት የወሰዱትን እነ አቶ አጫሙ ቦቄን ለማግኘት ያደረግነው ጥረት ለዚህ ዘገባ አልተሳካም። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
ከምርጫ ጉዳይ ሳንወጣ በደቡብ ኢትዮጵያ ክልል የምርጫ ዘመቻ በተለይ በወረዳ ደረጃ አሉ የተባሉ ጫናዎችን ወደሚያስቃኘው ዘገባ ነው የምናልፈው። በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ ፓርቲዎች በመጪው ግንቦት ለሚካሄደው 7ኛው ጠቅላላ ምርጫ የምረጡኝ ቅስቀሳ በማካሄድ ላይ ናቸው። በክልልና በዞኖች ላይ ቅስቀሳዎቻቸውን ያለምንም ችግር ማከናወን መቻላቸውን ለዶቼ ቬለ የተናገሩት የተፎካካሪ ፓርቲ አመራሮች በወረዳ ደረጃ ግን የተለያዩ ጫናዎች አጋጥሞናል ብለዋል። በአንዳንድ አካባቢዎች ጫናዎች መኖራቸውን ያረጋገጠው የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ጥሰቶቹ እንዲታረሙ እያደረገ እንደሚገኝ አስታውቋል። ሸዋንግዛው ወጋየው ዝርዝር ዘገባ አለው።
በደቡብ ኢትዮጵያ ክልል ገዢው የብልጽግና ፓርቲን ጨምሮ 22 የፖለቲካ ድርጅቶች በመጪው ግንቦት ለሚካሄደው 7ኛው ጠቅላላ ምርጫ ይወዳደራሉ ተብሎ ይጠበቃል። ፓርቲዎቹ አሁን ላይ በክልሉ የተለያዩ ከተሞች የጎዳና ላይ የምረጡኝ ቅስቀሳዎችን በማከናወን ላይ ናቸው። በኢትዮጵያ የማህበራዊ ፍትህ ፓርቲ ኢዜማ የአማሮ ኬሌ ምርጫ ክልል እጩ ተወዳዳሪ አቶ ደያሞ ዳሌና የወላይታ ሕዝቦች ነጻነት ንቅናቄ ፕሬዝዳንት እጩ ዶክተር ወልደ ማርያም ልሳኑ ፓርቲዎቻቸው በምረጡኝ ቅስቀሳ ላይ መሆናቸውን ለዶቸቨለ ገልጸዋል።
እያንዳንዱ ቀበሌዎች ኢዜማ መዋቅር አለው። በጣም ጠንካራ መሰረት አለው። ህብረተሰቡ ኑሮ ጋር በጣም የቀረበ መዋቅር አለው። ቅስቀሳውን አሁን ተጀምሯል።
በሀገር ደረጃ 62 የሚያህሉ መቀመጫዎች ላይ ነው እጩ ያቀረብ ነው። ወደ 298 እጩ አቅርበናል እና በዚህ ከ 19 ጀምሮ ቅስቀሳ እያደረግን ያለ ነው።
በውድድሩ ብታሸንፉ ለህዝቡ ምን ይዛቸዋል በሚል ለቀረበላቸው ጥያቄም የሁለቱ ፓርቲ ተወዳዳሪዎች እንሰራለን ያሉትን ተናግረዋል።
በአሁኑ ሰዓት ኢትዮጵያውያን ያለችበት የሰላም ሁኔታ በተለይ ዜጎች ሰብአዊ እና ዴሞክራሲያዊ መብት ለመንግስት ያገናዘፋቸው መብቶች አሁን ያለው አካል ሊያስከብር ባለመቻሉ ኢትዮጵያ ውስጥ ስርዓት አልበኝነት፣ ሞት፣ ጦርነት፣ የእርስ በርስ ግጭት፣ ሰላም ማጣት፣ ጥርጣሬ አገርን ሊያፈርስ የደረሰ ጫፍ የወጣ ነገር አለ እና ስራዎችን ለመስራት ነው አቅደን ለምርጫ ያቀረብ ነው። እኛ ምንድን የምንለው ያንን መንግስት ሰላም ማስፈን አለበት የሚል ነው። የመጀመሪያ አጀንዳችን ይሄ ነው፣ የህዝቡን በህይወት የመኖር። ሁለተኛ በህይወት መኖሩ ጋር ተያይዞ መንገድ ተዘግቷል። በዲላ በኩል የሚሄደው አሁን ከዚህ ከሐዋሳ 202 ኪሎ ሜትር የሚያስቀደው መንገድ ቆሟል። ስለዚህ የመጀመሪያ አጀንዳችን እሱ ነው፣ የህዝብን በህይወት የመኖር መብት በቃ ሰላም እዛ አካባቢ እንዲሰፍን የማድረግ ነው።
በውድድሩ በክልልና በዞኖች ላይ ያለምንም ችግር ቅስቀሳዎቻቸውን ማከናወን መቻላቸውን የተናገሩት እጩ ተወዳዳሪዎቹ በወረዳ ደረጃ ግን አጋጠመን ያሉትን ተናግረዋል።
አንደኛ የምርጫ ምልክት ወስደን መለጠፍ አንችልም።
ለምን አልቻላችሁ?
አውቶማቲካሊ ያነሳል። የሚያነሱ ሰዎች ደርሰን እንኳን ለምንድን ነው ብለን ለመደራደር ብንቀመጥ ያው ቀጥታ ትእዛዝ ተሰጥቶናል እንድናነሳ። የሚመራን አካል ከወረዳ አስተዳደር ጀምሮ ቀጥታ ትእዛዝ ተሰጥቶ ነው የሚሉ ሀሳቦች አሉ። ከዚህ የተነሳ ምንም አባስተነደን ብንለጥፍ ምን ብናደርግ ወዲያውኑ ነው የሚነሳብን።
ታች ያለው የገዢው ፓርቲ መዋቅር የደሂደን ኢህአዴግ አእምሮ ባህሉ አልቀየረም። ስለዚህ የብርጫ ህጉን የመጣስ ሙከራዎች አሉ። የምርጫ አስፈጻሚዎችን የፓርቲ አባላት መልምለው አቅርበው ከነበሩት ውስጥ ለምርጫ ቦርድ አስቀርበው አንድ 22 እንዲነሱ ተደርጓል። አሁንም እየተከሰሱ ያለው አሉ። ዞሮ ዞሮ ያው ለመጣስ የሚደረገው ሙከራ በህጋዊ መንገድ እየተቋቋመ ያለ ነው።
እጩ ተወዳዳሪዎቹ አጋጥሞናል ያሏቸውን ጫናዎች አስመልክቶ ዶቼ ቬለ ከኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ ለማግኘት ያደረገው ጥረት አልተሳካም። ያም ሆኖ በጉዳዩ ላይ የተጠየቁት የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ ተከታዩን ምላሽ ሰጥተዋል።
ፓርቲዎች በተለያየ ጊዜ የተለያዩ ችግሮችን ሪፖርት ያቀርባሉ። እኛም ጋር የምርጫ ምልክቶቻችን ተነስተዋል የምልናው ለካምፔን የወጡ ሰዎችን እንዲህ አይነት ቀበሌ ላይ ታስሮብናል የምልናው ከላይ እንደተባለው ከክልል ደረጃ ምርጫ ቦርድም ጋር የማቅረብ ነገር አለ። እኛ በተሻለን መጠን ችግሮችን ለመፍታት ተፋቀና ያልነው አለ ነው እየፈታንም ነው ያለ ነው። ሙሉ በሙሉ ችግሮች ተቀርፏል ማለትም አይደለም። ከሞላ ጎደል ከ90 ምናምን ፐርሰንት በላይ በጥሩ ሁኔታ ቅስቀሳ ስራዎች እየተሰሩ ነው ያሉት እንደኛ ክልል።
ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
አድማጮች የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። ቀጣዩ ቅንብር በሆርሙዝ ሰርጥ ጉዳይ የአሜሪካንና የኢራን ውዝግብ ላይ ያተኮረው ቃለ ምልልስ ነው። በሆርሙዝ ሰርጥ የሚተላለፉ መርከቦችን ማጀብ ጀምራለች ያለችው አሜሪካን ዛሬ የተወሰኑ መርከቦችን በሰርጡ ማሳለፏን አስታውቃለች። ትራምፕ ቀደም ሲል ትሩስ ሶሻል በተባለው ማህበራዊ ድረገጻቸው የነጻነት ፕሮጀክት በተባለው በዚህ ዘመቻ ከተለያየ ዓለም ክፍል የተውጣጡ ሀገራት እንዲሳተፉም ጠይቀው ነበር። አሜሪካን በሆርሙዝ ሰርጥ ወስዳለው የምትለው ይርምጃ ጣልቃ ገብነት ነው ስትል ኢራንም መዛቷን ቀጥላለች። በሆርሙዝ ሰርጥ ጉዳይ የቀጠለው የአሜሪካንና የኢራን ውዝግብን በተመለከተ የዋሽንግተን ዲሲውን ወኪላችንን አበበ ፈለቀን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ። አበበ፣ አሜሪካን በሆርሙዝ ሰርጥ የመርከቦችን ቅስቀሳ እንዲቀጥል መርከቦችን ማጀብ እንደምትጀምር አስታውቃለች። ይህን እርምጃ ደግሞ ኢራን መቃወሟ ቀጥሏልና አሁን የተፈጠረው ይህ ሁኔታ ለሰላም በሚደረገው ጥረት ላይ ምን ተጽዕኖ ያሳድራል ተብሎ ነው የሚገመተው?
አሜሪካ መርከቦችን ማጀብ ወይም ሙሉ ጥበቃ እንኳን ባይሆን ወታደራዊ ክትትል አጀባ ለማድረግ ማሰቧን ገልጻለች። እንደውም አሁን የወጡ ዜናዎች እንደሚያመለክቱት ሁለት መርከቦችን ማጀባ ማሳለፏን ገልጻለች። ኢራን በበኩሏ ወታደራዊ ጥቃት ማድረጓን ተናግራለች። በገለልተኛ ምንጭ ባይጠቀስም ማለት ነው። እንግዲህ ይሄ እገዳ መሰረታዊ የሆነ የሰላም ወይም ደግሞ የተኩስ አቁም ስምምነቱን የጣሰ እርምጃ መሆኑንና በተለይ መርከቦችን መምራቷ ኢራን በራሴ ቁጥጥር ውስጥ ባለው ቀጠና ውስጥ የአሜሪካ ጣልቃ መግባት እና የአሜሪካ እገዳ ወይም ብሎኬድ የምንለውም እንዳለ በአጠቃላይ እነዚህ እንቅስቃሴዎች የተኩስ አቁሙን ውሉን ይጥሳሉ የሚል ሁኔታ እናስቀምጣለች። እንግዲህ በቴክኒካዊ ደረጃ እስካሁን ድረስ የተኩስ አቁሙ በግልጽ የፈረሰበት ሁኔታ የለም። ያም ሆኖ ግን እንደዚህ አይነቶቹ እርምጃዎች በሁለቱም ወገኖች ላይ መተማመንን የማጥፋት እርምጃ ይወስዳሉ። ሁለተኛ ደግሞ ሁለቱም የሚሳተፉባቸው ሁለቱም የተቀበሏቸው የአካሄድ ስርዓቶች ግልጽ አለመሆናቸውንም ያሳያሉ። በሶስተኛ ደረጃ ደግሞ እንደዚህ አይነት እርምጃዎች ሳይታሰብ ወደ ግጭት ሊያመሩ የሚችሉ የተሳሳተ ስሌቶች ወይም ሚስካልኩሌሽን የምንላቸው ነገሮች ውስጥ የመፍጠር አደጋም ሊያጋልጡ ይችላሉ እና እንግዲህ ወደፊት አብረን የምናየው ቢሆንም ችግሮቹ በአንድ በኩል የተኩስ አቁም ስምምነት አለ ይባላል፣ በሌላ በኩል ደግሞ እንደዚህ አይነት እርምጃዎች በሁለቱም ወገኖች መወሰዳቸው በጎ ናቸው ተብለው ሊወሰዱ አይችሉም።
ኢራን በበኩሏ በ30 ቀናት ውስጥ ጦርነቱ እንዲቆምና የአሜሪካን ማዕቀቦች እንዲቆሙ የሚጠይቅ ባለ 14 ነጥብ የሰላም እቅድ አቅርባለች እና ይህ የሰላም ተስፋስ የሚሰጥ ነው ወይ?
ቢያንስ ኢራን ያቀረበቻቸው የሰላም ስምምነት ጥያቄዎች ወይም ሀሳቦች አሉ። እነኛ ሀሳቦች የሆርሙዝ ወሽመጥ በድጋሚ እንዲከፈት፣ ግጭቶችና ጥቃቶች እንዲቆሙ፣ እገዳዎችና ማዕቀቦችም እንዲነሱ፣ ያለመወረር ዋስትና እንዲሰጣት፣ እንዲሁም ደግሞ የኒውክሌር ድርድሩ ወደፊት እንዲመጣ የሚል ሀሳብ ነበረ። ፕሬዚዳንት ትራምፕ እንግዲህ ከዚህ ቀደም ብዙ የሚታይ በጎ ነገር የለውም ሲሉ ነበር። አሁን ደግሞ አዎንታዊ ውይይቶች አሉ የሚሉ ሀሳቦችን ተናግረዋል። በአጭር አገላለጽ ውይይቱ አለ፣ ግን ወደ አንድ መሰረታዊ ስምምነት ያመራበት ሁኔታ የለም። መሰረታዊ የሚባሉት በተለይ ከኒኩሌር ጋር በተያያዘ የቀረቡት እንደው ልዩነቶችም ደግሞ አሁንም እንደቀጠሉ ናቸው። ስለዚህ ሁለቱም ወገኖች ትርፍ የማግኘት ባርጌኒንግ እርምጃዎችን ለመውሰድ ጥረት እያደረጉ ያሉበት ሁኔታ ላይ ያለ ነው።
አበበ፣ በሆርሙዝ ሰርጥ መዘጋት ምክንያት እንግዲህ የነዳጅ ዋጋ እየጨመረ ነው። በአጠቃላይ የዓለም ኢኮኖሚ አለመረጋጋቱም ቀጥሏል። እንግዲህ ይሄ በኢኮኖሚው ላይ ያሳደረው ጫና ወዴት ሊያመራ ይችላል ተብሎ ነው የሚታሰበው?
በአሁኑ ሰዓት እንዳልሽው በተለይ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የአክሲዮን ገበያዎች በከፍተኛ ጫናና ውጥረት ላይ ነው ያሉት። በዛ በሆርሙዝ ሰርጥ አካባቢ ያሉ የመርከብ እንቅስቃሴዎችም እጅግ በጣም ውሱን ሆነዋል። ገበያዎቹ እንደዚህ የሰጡ አይነት እርምጃና ውሳኔ የወሰዱበት ምክንያት ደግሞ በተለይ ያ አካባቢ የዓለምን የነዳጅ አቅርቦት ከ20% በላይ የሚያስተናግድ መሆኑን አመላካች ነው። ሁለተኛ ደግሞ አክሲዮን ገበያዎች በአብዛኛው መረጋጋት ላይ፣ በመተማመን ላይ፣ ይሄ ኮንፊደንስ ላይ ሰርቴኒቲ በምንለው ነገር ላይ ያተኮሩ ናቸው እና የተረጋገጠ መስተጓጎል ብቻ ሳይሆን በስጋት ላይ የተመሰረቱ ስለሆኑ ነገ ምን ሊሆን ይችላል በሚል ፍራቻ የአክሲዮን ገበያዎችም በማዋዠቅ ላይ ይገኛሉ። ዋና ዋና ምክንያቶች እንዳልኩ ቀደም ሲል እንዳነሳ ናቸው፣ ወታደራዊ ውጥረቱ መባባሱ፣ በአሜሪካና በኢራን በኩል የሚሰጡ መግለጫዎች ሁለት የተለያዩ መግለጫዎች መሆናቸው እና አሁን ድረስ የተረጋገጠ የሰላም ስምምነት አለመኖር ወይም ደግሞ የተረጋገጠ ወደ ሰላም የሚያመራ አቅጣጫ አለመታየቱ ናቸው እና አደጋውንም ደግሞ አሁን ዛሬ ላይ ባለንበት ሁኔታ በተለይ አሜሪካ ወታደራዊ የተሳትፎ በንግድ መስመሮቹ ላይ አጅባለሁ ማለቷ የራሱ የሆነ ሚና አለው። ኢራንም እንደዚሁ በበኩሏ ጉዞን ለመቆጣጠር የምታደርገውም ዛቻና ዘመቻ የራሷ ሚና አለው። እንዲሁም ደግሞ ሰፋ ያለ ቀጠና ያለመረጋጋትም አለ። ያው እንደምታውቂው ኢራን የራሷ አሁን የፕሮክሲ የምትላቸው ወይም ተላላኪ ቡድኖች የምትላቸው የሚወስዱት እርምጃዎች አሉ። ወዴት ያመራል ይሆናል የሚለው አንደኛው የመጀመሪያው እና ጥሩ ሁኔታ ሰላም ሰፍኖ መርከቦች ጉዟቸውን ቀጥለው የነዳጅ ዋጋም ገበያም የሚረጋጋበት ሁኔታ ነው እንግዲህ የሚታይ ይሆናል። ሁለተኛው ዋጋ አሁን ባለው ሁኔታ ውጥረቱ እንደቀጠለ ይቀጥላል። የነዳጅ ዋጋው መዋዠቁን ይቀጥላል፣ ግን ወደ ላይና ወደ ታች መውረዱ ላይብስ ይችላል። እጅግ በጣም የከፋ የሚሆነው ደግሞ ይሄ ነገር ወደ ግጭት ሄዶ እንደገና ተመልሶ ነገሮች ሁሉ ተቋርጠው ከፍተኛ የነዳጅ ዋጋና ምናልባትም ዓለም ተመልሳ ወደ ዋጋ ግሽበት ወይ ኢንፍሌሽን የምትገባበት ሁኔታ ሊኖር ይችላል ማለት ነው።
አበበ ፈለቀ ከዋሽንግተን ዲሲ አመሰግናለሁ።
እኔም አመሰግናለሁ። መልካም ምሽት
አድማጮች። በዚሁ የዜና መጽሔት ዝግጅታችን አብቅቷል።